የዓለም የኤነርጂ መሪዎች ጉባኤ በመጪው ሳምንት በአዲስ አበባ ይጀመራል። ኢትዮጵያ በኤነርጂ ዘርፍ ያለውን ዓለም አቀፍ ልምድ እንድትቀስም እድል ይፈጥራል ሲሉ አንድ የውሃ መስኖ ኤሌክትሪክ ሚኒስትር የሥራ ኃላፊ ተናግረዋል። ታላላቅ ዓለም አቀፍ ኩባንያዎች ሥራ አስፈጻሚዎች በአዲስ አበባ የሚሰባሰቡት ሁል ጊዜ አይደለም ብለዋል በሚኒስቴር መስሪያ ቤቱ የኤነርጂ ጥናትና ክትትል ተጠባባቂ ዲሬክተር የሆኑት አቶ ሳህሌ ታምሩ። እስክንድር ፍሬው ተከታዩን ዘገባ ልኳል።
በመጪው ሰኞ በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የሚከፈተው የዓለም የኢነርጂ መሪዎች ጉባኤ በዘርፉ ጉልህ ሚና ያላቸው በርካታ ተሳታፊዎች እንደሚገኙበት ተገልጿል። ጉባኤውን አስመልክቶ በአዲስ አበባው ሂልተን ሆቴል በተሰጠው መግለጫ እንደተገለጸው ወደ 20 የሚጠጉ የኢነርጂ ሚኒስትሮችና ሌሎች የሥራ ኃላፊዎች እንደዚሁም የግዙፍ ኩባንያዎች መሪዎች ተሳታፊ ይሆናሉ። ጉባኤው ዓለም አቀፍ ቢሆንም ወደ 500 ከሚጠጉ ተሳታፊዎች አብዛኛዎቹ ከአፍሪካ እንደሚሆኑ በውሃ መስኖና ኤሌክትሪሲቲ ሚኒስቴር የኤነርጂ ጥናትና ክትትል ተጠባባቂ ዳይሬክተር አቶ ሳህለ ታምሩ ተናግረዋል።
እንግዲህ የኤነርጂ ዘርፍ ነው በጠቅላይ ማለት የኃይል ዘርፍ ብቻ አይደለም። የኃይል ዘርፍ መሪዎች አሉ፣ የነዳጅ ዘርፍ ሰዎች ይኖራሉ። የአፍሪካ ፎከስ አለው። ቅድም እንደሰማው ከፕሬስ ኮንፈረንሱ ላይ የአፍሪካ ፎከስ አለው። ይሄ በዚህ ምክንያት ከሌሎች ስብሰባዎች የበለጠ የአፍሪካ ሪፕሬዘንቴሽን ይኖረዋል እና ከምንጠብቃቸው ከ20 በላይ ከሚሆኑ ሚኒስትሮች ውስጥ ብዙዎቹ ከአፍሪካ የሚመጡ ናቸው። ከስብሰባው በተጓዳኝ ስፔሻል ልዩ የሆነ የአፍሪካ ሚኒስትር መሪዎችም ስብሰባ ጎን ለጎን ኢንፓራለል ይዘጋጃል ማለት ነው። በተለይ ለአፍሪካ የኤነርጂ አቅርቦት፣ የኤነርጂ ደህንነትና የኤነርጂ በአካባቢው ላይ ያለው ተጽዕኖ እንዴት ኢንፍሉዌንስ አፍሪካን እንደሚያደርግ እንዲሁም እርስ በርስ ደግሞ የእርስ በርስ የኤነርጂ ኢንፍራስትራክቸር መሰረተ ልማት ትስስራችን እንዴት ማጎልበት እንደምንችል እነዚህ ዓለም አጀንዳዎች ይኖሩናል። በዚህ ጉዳይ ላይ ከአፍሪካ በተለይ ከአፍሪካ ከሚመጡ ተወካዮችና ከፍተኛ ባለስልጣናት ሚኒስትራን ጋር በዚህ ጉዳይ ላይ የጥልቅ ውይይት ለማድረግ እናቅዳለን። ከዛ ውጪ ግን ቅድም መጀመሪያ ለጠየቀን ጥያቄ እንግዲህ ሀገራዊ የሆኑም እንዲሁም ዓለም አቀፋዊ ተደራሽነት ያላቸው ትልቅ የኤነርጂ ኩባንያዎች እንደነ ሼቭሮን እንደነ ኢኦን አይነት በጣም በትልቅ ካምፓኒዎች ዋና መሪዎቻቸው የሚሳተፉ የሚሪፕሬዘንት የሚደረጉበት ስብሰባ ነው።
የኤነርጂ አቅርቦት ያለው ተደራሽነት፣ የኤነርጂ ደህንነት፣ የአካባቢያዊ የኤነርጂ መሰረተ ልማት ትስስርና የመሳሰሉት የዘንድሮ ጉባኤ ትኩረቶች መሆናቸው ተመልክቷል። እነዚህ ሁሉ ከኢትዮጵያ አንጻር እጅግ አስፈላጊ ጉዳዮች መሆናቸውን የሀገሪቱ ባለስልጣናት ገልጸዋል። ኢትዮጵያ ከጉባኤው የምታገኘው ጥቅም ግን ከዚህም በላይ መሆኑን አቶ ሳህለ ያብራራሉ።
የኛ ድርጅቶች የመንግስታዊም ሆኖ ውሱንም ቢሆኑም የግል ድርጅቶች አሉን። በኤነርጂ ላይ የሚሰሩ ድርጅቶች አሉን። እንዲሁም የኤነርጂ ላይም ፎከስ ያደረጉ የሲቪል ማህበራት አሉን። እነዚህ ከዚህ በፊት በተለያየ አጋጣሚ ከውጭ በኩያዎች አቻዎቻቸው ጋር ግንኙነት ያደርጋሉ። አሁን ግን ይሄ አጋጣሚ በአንድ ጊዜ ሲመጡ የበለጠ እድል ይፈጥርላቸዋል። ይሄ ማለት ወደፊት የቢዝነስ ግንኙነታቸውን ለማጠናከር የተለያየ የአቅም ግንባታም ሊሆን ይችላል፣ በአጠቃላይ ኔትወርክ የማድረግ አጋጣሚ ይፈጥርላቸዋል።
ይሄ መረብ ለመፍጠር
የግንኙነት መረብ ይፈጥርላቸዋል። ይሄ አጋጣሚ ብዙ ጊዜ አይገኝም። በተናጠል በግለሰብ ደረጃ ወይም በአንድ ኩባንያ ደረጃ ያው በሂደት ይደረጋል፣ ግን አሁን ሰፋ ያለ አጋጣሚ ይፈጥርላቸዋል። አንድ ይሄን ሁለተኛ ነገር በተለይ በአመራር ደረጃ ያሉት ደግሞ ዝግ የሆነና ግልጽ የሆነ ስብሰባዎች በተከታታይ ስለሚካሄዱ እርስ በርስ ሀሳቦች ለመለዋወጥ ፖሊሲዎቻቸው እንዴት አድርገው ማሻሻል እንዳለባቸው ከአንዱ ከሌላው ልምድ ለመቅሰም የበለጠ ኢንፎርማልም በሆነ መልኩ መደበኛ ባልሆነም ሁኔታ ልምዱን ለመለዋወጥ ጥሩ አጋጣሚ ይፈጥርላቸዋል ብለን እንገምታለን። ምክንያቱም ሁሉም ስብሰባዎች ክፍት ሆነው የሚካሄዱ አይደሉም። ብዙዎቹ ስብሰባዎች ዋና የኩባንያዎች ዋና መሪዎች፣ የሚኒስትሮች ወዘተ ሌላ ተሳታፊ የማይገባበት ዝግ ስብሰባዎች ነው እና ምንድነው ሀሳቡ ፍላጎቱ ግልጽ ሆነው የሚፈልጉት ነገር በደንብ ተወያይተውበት ጥሩ የሆነ እርስ በርስ የሚግባባቸው የሚችሉ ጥሩ የሆነ ኮንሰንሰስ መገንባት የሚችልባቸው ሀሳቦች ላይ እንዲደርሱ ለማመቻቸት ነው።
በሁለት ዓመት አንድ ጊዜ በተለያዩ ሀገራት የሚዘጋጀው ጉባኤ የፖሊሲና የወደፊት አቅጣጫዎችን በተመለከተ ውሳኔዎች የሚተላለፉበት አይደለም። ገዢ የሆነ ስምምነት ላይ የሚደረስበት ተደርጎም አይወሰድም። በዓለም የኢነርጂ ምክር ቤት የትግበራ ዘርፍ ዋና አስተባባሪ ኤሚሊ ሜልተን እንዳሉት የጉባኤው ዋነኛ ግብ ሐሳብ ማንሸራሸር አስተሳሰቦችን መቀየር ነው።
Our idea is to tease out the dialogue, to facilitate the discussion, to let people meet.
ሐሳባችን ንግግር እንዲኖር መቀስቀስ ነው። ውይይት ማመቻቸት፣ ሰዎች አንድ ላይ እንዲገናኙና መረብ እንዲፈጥሩ ማድረግ፣ አንዳቸው የሌላውን ችግር እንዲሁም የስኬት ታሪኮችን እንዲያዳምጡ ማድረግ።
በሀገራት እንደዚሁም በዘርፉ ላይ በሚሰሩ ድርጅቶችና ግለሰቦች መካከል የሚደረጉት ውይይቶች ግን በቀጣይነት ለውጥ እንደሚያመጡ ዋና አስተባባሪዋ ያምናሉ። ውይይቶቹ በዓለም አቀፍ የኢነርጂ ዘርፍ ላይ አውንታዊ ተጽዕኖ ወደሚያሳርፉ ውሳኔዎች እንደሚለወጡ እናስባለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።